America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ22 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የት ነው ያለነው?
አረ ለመሆኑስ ወዴት ይያመራል ይሆን?
የህዝቡ አጠቃላይ አስተሳሰብ አገር የለንም ነው የሚለው። ይህንን ነገር በፖለቲካ መልክ ማየት አንችልም። ፖለቲከኞችም ለዚህ መፍትሄ የላቸውም። ለዚህ ችግር መፍትሄ የሚያመጣ ህወሓት ብቻ ነው። ምክንያቱም ችግሩን የፈጠረው ራሱ ነው።
ህወሓት በዚህ ላይ መፍትሄ ማምጣት አይችልም። ህወሓት በኢህአዴግ ውስጥ ያለው አመራር ቢሆን እየተሸረሸረ እየደከመ ከመሄዱ ጋር በተያያዘ ከትግራይ ወኪልነቱ ጋር ያም ደግሞ የትግራይ ህዝብ ወኪል ነው ብሎ እስከተቀበለው ድረስ ነው የሚመጣጠን ሚና በኢህአዴግ ውስጥ የሚጫወትበትን ሁኔታ እንዲቀበል ግፊት መደረግ ነው ያለበት። ያን እስከተቀበለ ድረስ ሁኔታዎች እየተረጋጉና መልክ እየያዙ ሊሄዱ ይችላሉ።
አሁን ዛሬ እንነጋገራለን።
የዚያች ሀገር ነገ ሁነኛ መንገዶችና አቅጣጫዎች ያሳስቡና ያነጋግሩናልና
በእያላችሁበት ትነጋገሩበት ዘንድ እናንተ አድማጮቻችንንም ለተሳትፎ እንጋብዛለን።
የሰማችኋቸውም የራዲዮ መጽሔት ልዩ ቅንብር የሀገር ጉዳይ ባለተራ እንግዶች ናቸው።
መጽሐፌ ርዕስ እልልታና ሙሾ ነው የሚለው። ግጥም ብዙ ጊዜ ስሜት ይፈልጋልና እዚሁ ኢትዮጵያ ውስጥ ነው የምኖረው እና ብዙ ነገሮችን ስለምመለከት ከሁለት አራት በኋላ ያለው ስሜት ለእኔ ከዛ መንፈስ እንደወጣ ያደርገኝ። እርግጥ ህይወት ቀጥላል፣ ብዙ ነገር አለ። ግን ቢሆንም እማየውን ነው ማሰሰው። ብዙ ጊዜ ያለው ትኩረቴን የሚሰበው በአጠቃላይ ኑሮዬ ነው።
ወጣቷ ገጣሚ ትዕግስት አለምነህም ከግሩም ግጥሞቿ ጋር አብራን ታምሻለች።
ህዳር ሰሞኑን ይታጠናል። ወሩን ነው ህዳር ሰሞኑን ይታጠናል ማለታችን። ህዳር ሲታጠን እንዲሉ
በንጉሴ አክሊሉ የመጽሔት ወግ ባለፈው ፕሮግራም ውስጥ ለጀመረው የከበደ ሚካኤል ታሪኮች እንሰማለን።
የፕሮግራም ዝርዝሩን ለጊዜው እዚህ ላይ ገታ እናድርግና
ሰላምታውን እናስከትል።
ጤና ይስጥልን፣ እንደምናመሻችሁ ክቡራንና ክቡራት አድማጮቻችን።
ከእሁድ ህዳር 10 2010 ዓ.ም የራዲዮ መጽሔት ልዩ ዝግጅቶቻችን ጋር ፕሮግራም አቀናባሪያችንን ንጉሡ ታምሬን ይዘን አዘጋጅና አቅራቢዎቹ አሉላ ከበደና
አዲሱ አበበ ነን።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
የሰዓቱ የዓለም ዜና ይቀድማል።
እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። የዚምባብዌ ገዢ ፓርቲዛኑ ፒኤፍ ፕሬዚደንት ሮበርት ሙጋቤ እስከ ነገ ሰኞ እኩለ ቀን ላይ ባለው ጊዜ ውስጥ ከስልጣን እንዲወርዱ፣ አለበለዚያ ግን ክስ እንደሚመሰረትባቸው በመግለጽ የጊዜ ገደብ ሰጥቷቸዋል። ዛኑ ፒኤፍ ፕሬዚደንት ሮበርት ሙጋቤ ከሁለት ሳምንታት በፊት ከስልጣን ያባረሯቸውን ምክትል ፕሬዚዳንት የነበሩትን ኤመርሰን ምናንጋጓን አዲስ የፓርቲው መሪ አድርጎ ሾሟቸዋል። የሀገሪቱ ወታደራዊ ኃይል ባለፈው ሳምንት ተቋማትን በመቆጣጠር ጣልቃ የገባው ሙጋቤ የሕዝብ በሚጠሉት ባለቤታቸው እንዲተኳቸው ያደርጋሉ በሚል ስጋት መሆኑ ታውቋል። የፓርቲው መሪዎች የዛኑ ፒኤፍ ሴቶች ሊግ መሪ የነበሩትን የሙጋቤ ባለቤት ግሬስን ከገዢው ፓርቲ አባልነት አሰናብቷል። ትላንት ቅዳሜ በብዙ ሺህ የሚቆጠሩ ደስታ የሚንጸባረቅባቸው የዚምባብዌ ተወላጅ ተቃውሞ ሰልፈኞች የሐራሬ መንገዶችን አጥለቅልቀው ውለዋል። አንዳንዶቹ ወደ ኦፊሴላዊ የሙጋቤ መኖሪያ ቤት አምርተዋል። ሙጋቤ ከስልጣን እንዲወርዱ የሚጠይቅ አገር አቀፍ ሰልፍ ተካሂዷል። ሙጋቤ በኦፊሴላዊ መኖሪያ ቤታቸው በቁም እስር ይገኛሉ። ከስልጣን እንዲወርዱ ድርድር በመካሄድ ላይ ያለውም እዛው ነው። ከሊባኖስ ጠቅላይ ሚኒስትርነት ስልጣናቸው መሰናበታቸውን ሳውዲ አረቢያ ሆነው በያዝነው ወር ያስታወቁት ሰዓድ አልሐሪሪ በመጪው ሮብ ወደ ሊባኖስ ተመልሰው ሳይታሰብ ስላሰሙት ከስልጣን መሰናበት ውሳኔ እንደሚያስረዱ ገልጸዋል። ሐሪሪ ይህን ያሉት በፓሪሱ የኤሊሴ ቤተ መንግስት ከፈረንሳዩ ፕሬዚደንት ኢማኑዌል ማክሮን ጋር ሆነው ነው። ሐሪሪ በሊባኖሱ ግራ የሚያጋባ የፖለቲካ ድራማ ላይ ያላቸውን ሚና አስመልክቶ መፍትሄ ለማግኘት ማክሮን ወደ ፈረንሳይ እንደጋበዟቸው የሚታወቅ ነው። እንደምታውቁት ከስልጣን ተሰናብቻለሁ፣ ስለ ጉዳዩ ሊባኖስ ስመጣ እንነጋገራለን ካሉ በኋላ ሐሪሪ ረቡዕ በሚካሄደው የነጻነት ቀን በዓል እንደሚገኙ ገልጸዋል። ሊባኖስ ላይ ያለውን የፖለቲካ ሁኔታ አስመልክቶ ከፕሬዚደንት ሚሼል ኦን ጋር ከተነጋገሩ በኋላ አቋሜን ይፋ አደርጋለሁ ሲሉም አክለዋል። የቱርክ የውጭ ጉዳይ ሚኒስትር መርቪን ካቡሶግሉ ስለ ሶሪያ ጉዳይ ለመወያየት በመጪው ረቡዕ ሩሲያ ለሚደረገው ጉባኤ ለመዘጋጀት የሩሲያና የኢራን አቻዎቻቸውን ከታንያ በተባለው የሜዲትራኒያን ባህር መዝናኛ ቦታ ላይ እየተነጋገሩ ናቸው። ቱርክ በሩሲያው የእርስ በርስ የጦርነት ቴህራንና የሞስኮ ተቃዋሚ ወገኖችን የምትደግፍ ቢሆንም ጦርነቱን ለማቆም ሲሉ እየተባበሩ መሆናቸው ተገልጿል። የሶስቱ ሀገሮች ወታደራዊ ኃይሎች ኢድሊብ በተባለው የሶሪያ ክልል ከወታደራዊ እንቅስቃሴ ነጻ ቀጠና ባሉት ላይ ተመድበዋል። ኢድሊብ የሶሪያን መንግስት የሚዋጉ አማጽያን ካሉባቸው የመጨረሻ አካባቢዎች አንዱ ነው። ሶስቱ ሀገሮች በከፊቱ በበለጠ እየተባበሩ ቢሆንም እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድንና የሶሪያን መንግስት የሚዋጉት አማጽያን መሸነፋቸው አይቀሬ በሆነበት በአሁኑ ወቅት የሶስቱ ሀገሮች ተቀናቃኝ አጀንዳዎች እየተንጸባረቁ ናቸው። ሶስቱ ሀገሮች ዛሬ የተሰበሰቡትም ረቡዕ ከሚካሄደው ጉባኤ በፊት ልዩነታቸውን ለመፍታት ካልቻሉም እንኳን ለማርገብ ነው ተብሏል። የአርጀንቲና የባህር ኃይል 7 ያልተሳኩ የሳተላይት ጥሪዎች እንደተሰሙ ገልጿል። ጥሪዎቹ በያዝነው ሳምንት የገባበት ካልታወቀው ሰርጓጅ መርከብ የተደረጉ ሊሆን ይችላል የሚል ግምት አለ። የሀገሪቱ የመከላከያ ሚኒስቴር እንደሚለው የሳተላይት ጥሪዎች ከኤአርኤ ሳንጇን የተደረጉ ሊሆን ይችላሉ። 44 የሰርጓጅ መርከቡ ሰራተኞች የግንኙነቱን መስመር ለመመለስ እየመከሩ ሳይሆን እንዳልቀረ ባለሥልጣኖች ጠቁመዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
አዎ፣ የራዲዮ መጽሔት የመጀመሪያው ቅንብር
የሳምንቱ ምርጥ ግጥም ነው። ሰዓቱ
የመሰበ ሸማ የለበስኩት ሸማ አደፈ በላይ አውልቅ እንዳጥለው እርቃን ነው ገላይ ምን ቀይራለሁ እድፉን ልቻል ብልም ክፉ ነው ተባይ በማከው አካሌ ደርሷል ስቃይ የዛሬ ስንት ዓመት አፍረቴን ልሸሽግ የብታና ቅጠል በቀን አገልግሜ ተባዩን ላራግፍ እድፉንም ላጸዳ እንዶድ ተሸክሜ ጎርድም ከሸጡ ኩልል ያለ ውሃ በዴራሽ ደፍርሶ እያጓራ ሲጎርፍ የቅጠል ድልድሜ በላዬ ላይ ደርቆ ባውሎ ንፋስ ሲረግፍ ገባ ተበልሽ የቆሸሸ ጨርቅን በግሜ ለብሽ ተባዩም አይሏል እድፉም ይብት አድፏል ቆዳዬን ገርጥተው ዘንድሮም አካለሁ መቼ እንደምትቀየር መቼ እንደምታጠብ እኔ ምን አውቃለሁ።
የነተበ ሸማ የሳምንቷ ምርጥ ግጥም ናት።
ግጣሚዋ ትዕግስት አለምነናት ከግሩም ግጥሞቿ ጋር ስለ ስነ ግጥምና ስለሚጻፍለት ሕይወት እያወጋችን አብራን ታመሻለች።
ለቀደመችው የነተበ ሸማ የተሰኘ የሳምንቷ ምርጥ ግጥሟ ትዕግስትን እናመሰግናለን።
jena fano bamel kampano serap malena fano taishamara mer yalla funtari fano yinagru halaba qadam tdanafa fano manam sayawta alam yawa kahulum bafi
yetne yallena
አረ ለመሆኑስ ወዴት እያመራን ይሆን ስንል ጠይቀን
ያሳስቡናል ያነጋግሩናል ባልናቸው ያገር ጉዳይ ጭብጦች ላይ ትኩረት አድርገናል።
አሁን በዚያች ሀገር ነገ ሁነኛ መንገዶችና አቅጣጫዎች ዙሪያ ልንነጋገር ዛሬም ሁለት እንግዶች ጋብዘናል።
አቶ ያሬድ ጠበቡና
ዶክተር ዳንኤል ተፈራ ናቸው። ዛሬም በመግቢያችን እንደጠቆምነውና ከአመት በፊት ገና ይህን ልዩ ፕሮግራም ሀብለን ስንጀምር እንደገለጥንላችሁ
በያላችሁበት መነጋገራችሁ እናም የሚበጁ ነገሮች ላይ ማትኮር መቻላችሁ የፕሮግራሙ አብይ አላማ ነውና
አሁንም በአክብሮት ተጋብዛችኋል። በኢትዮጵያ ጉዳይ ግድም ይላቸው ለረጅም ጊዜ በኢትዮጵያ ጉዳይ የሚጽፉ የምትላዩ መድረኮችም ሐሳባቸውን የሚፈነጥቁ ሰዎችም እንጋብዝበት ዩ ፕሮግራም ነው። ዶክተር ዳንኤል ተፈራ ከዊስካንሰን፣ አቶ ያሬድ ጥበቡ ከዋሽንግተን አጎራባቿ ሲልቨር ስፕሪንግ ከተማ ወደ አገር ጉዳይ ፕሮግራማችን እንኳን በደህና መጣችሁ።
በጣም አመሰግናለሁ።
ለመሆኑ የት ነው ያለነው በሚል ጥያቄ ነው ቀደም ሲል በመግቢያችን የተንደረደርነው። ከሩቅ ልጀምር። ዶክተር ዳንኤል በኢትዮጵያ ጉዳይ በስፋት ይጽፋሉ ይሁነኝ ብለውም ይከታተላሉ። ወደ ዋና ዋናዎቹ የውይይታችሁ አበይት የትኩረት ጭብጦች ከመዝለቃችን በፊት የሰሞኑን ሁኔታ ብንመለከት የሀገሪቱን የልብ ትርታ የፖለቲካ ትኩሳት እንደምን ተለኩታላችሁ? በምን አይነት ሁኔታ ላይ ነው ያለችው ሀገሪቱ ትላላችሁ? እንደናንተ መረዳት
አሁን እንደምናየው እኔም ዚህ መጨረሻ ኢትዮጵያን ለማዳን በሚል አርስት የጻፍኩት ላይ እንዳየኸው የአሁኑ ሁኔታ በጣም አስጊ ይመስለኛል። ህዝብ ይጋጫል፣ በሰፊው ይታያል። ጉዳቱም የምናየውና የምንሰማው ነው። አሁኑ ሁኔታ በጣም አስጊ ነው። እኔ እንደምመስለኝ መሪዎቹ ትልቅ ትኩረት ሊሰጡት ይገባል። ይህንን ችግር ለራሳቸውም ጥቅም ብለው መፍትሄ ሊያገኙለት ይገባል። እዛም ወረቀቱ ላይ እንደጠቀስኩት ይሄ ከዛሬ 25 ዓመት በፊት የመሰረቱት የክልል ስርዓት ያመጣው ጠንቅ መሆኑን ጠቅሻለሁ። ከዛ በፊት ግን የኢትዮጵያ ህዝብ ከሞላ ጎደል ተፋቅሮ የሚኖር ተረዳድቶ የሚኖር ህዝብ ነበረ። ያ ስርዓት የክፍለ ሀገር ስርዓት ነው። በሰላም ታሪክ ያለው ከብዙ ጊዜ ጀምሮ ሲወርድ ሲዋረድ የመጣ በኢኮኖሚ፣ በጂኦግራፊ፣ በታሪክ የተሳሰረ ስርዓት ነበረ። እሱን ማጥፋታቸው ችግር ፈጥሯል። ይህ ችግር አሁን ተጠራቅሞ አስጊ ሁኔታ ደርሷል። ይሄ ነው የምገምተው።
መልካም። እንዲሁ በአጭሩ የምድርድሪያውን እድል ስጦ አቶ ያሬድ፣ እርሶ በትግሉ ወቅትም ወደ ስልጣን ላይ የመጡን ኃይሎች በቅርበትም የሚያውቋቸው መሆኑን እንረዳለሁ። ከ26ቱን ዓመታት የነበሩት ሁኔታዎችን በመከታተል በሚጽፏቸው ጽሁፎች ተሳትፎን አውቃለሁ። እርሶስ ዛሬ ያለውን ይህን ያሳስባል፣ ያስጨንቃል፣ የከፋ ነገር እንዳይመጣ የሚባልበትን ሁኔታ እንዴት ነው የተረዱት? የኢትዮጵያን ፖለቲካ ትኩሳት እንዲሁም ማህበራዊ ሁኔታዎች የቃኙበትን ጠር ያለ ግምገማውን እንውሰድ።
አመሰግናለሁ አሉላ ለተሰጠኝ እድል። ወደ ቮይስ ኦፍ አሜሪካ ስመለስ ከረጅም ዓመታት በኋላ ነው ያለውን አገራዊ ሁኔታ ማየው። ያው ባለፉት 25 ዓመታት በህገ መንግስት ደረጃ ተደንግጎ የጸደቀው በብሔረሰቦች ማንነትና በዋናዎቹ ቋንቋዎች ዙሪያ የተመሰረተው የፌዴራል ህብረት እና በአንድ ፓርቲ ማዕከላዊነት ከነዚህ ይሄም አንድ ፓርቲ ደግሞ በአብዛኛው የህዝባዊ ወያኔ ሀርነት ትግራይ ወይንም ቲፒኤልኤፍ ተብሎ በእንግሊዘኛ ምህጻረ ቃል የሚታወቀው የዛ ኃይል አመራር ላይ የተቃኘው የአመራር አካሄድ የመጨረሻ ጉልበቱና አቅሙ ላይ ደርሶ ማሽቆልቆል የጀመረበት ሁኔታ መፈጠሩ በአንድ በኩል የክልላዊ ማንነት እየጠነከረ መምጣት፣ ከዚህ ማንነት በመነሳት ህዝቦች መብቶቻቸውን እየጠየቁ የመሄድ እነዚህን መብቶች ለማስፈን ማዕከላዊ መንግስቱ የወሰዳቸው ወታደራዊ እና የደህንነት ሴኩሪቲ እርምጃዎች የህዝቡን ብሶት ይበልጥ ያባባሱበት፣ በተለይ በኦሮሚያ ደግሞ የወጣቱን ቁርጠኝነት ይበልጥ ያስከተለበት ሁኔታ መፈጠር እነዚህ የኢህአዴግ አባል ድርጅት የሆኑትንም ድርጅቶች ራሳቸውን እና አመራሩን በህዝባዊ ትግሉና ያለውን ስታተስ ኮ ወይንም የቆየውን አመራር ደግፎ በመቆም መሃል ምርጫ ማድረግ የሚገደዱበትን ሁኔታ መፍጠሩ ይሄ ነው ያለው የፖለቲካ ድቀት ቢመስለኝ እና ከዚህ የፖለቲካ ድቀት እንዴት መውጣት እንችላለን የሚለውን እንግዲህ ማየት እንችል ይሆናል ብዬ አስባለሁ።
መልካም። በአሳሳቢነት የሚታዩትን በተለያዩ ወገኖች በጽሁፎች የሚንጸባረቁትን በተለያዩ መድረኮችም የሚመጡትን እናስቀድም። ጎጥ የተለየ ግጭት እንዳይቀሰቀስ አሁን የሚታዩትም በተለያዩ አካባቢዎች አሁን ቀደም ተከስተዋል የተባሉ የተዘግቧሉትም ወደ ተባባሰ ሁኔታ እንዳይገቡ የሚለው የብዙዎችን ቀልብ የሳበ ይመስላል። የኢትዮጵያ ጉዳይ አጥኚ የሆኑት ፈረንሳዊ የታሪክ ተመራማሪና ጋዜጠኛ ረኔ ለፎ በቅርቡ በጻፉት ጽሁፋቸው የጎሳዎች ግጭት በኢትዮጵያ የሆነውን ነገር እንመልከት በሚለው ጽሁፋቸው አደገኛ ሁኔታዎች በአመታት ውስጥ እያደጉ መምጣታቸውን ያስረዳሉ። ሌላ የግል ጸሐፊ ግራሃም ፒብልስ ከኢትዮጵያውያን ውጭ የሆኑትን ትዝብቶች ጎላ አድርጌ ለማምጣት ነው፣ ወገንተኝነት ወይም ሌሎች አጨቃጫቂ ነገሮችን ቀለል ለማድረግ ያህል ነው የመረጥኩት እነኝም ሁለት ጽሁፎች። ኢትዮጵያ የጎሳ ግጭቶች በመንግስት የተቀረጹ የሚል አይነት ስሜት የሚያንጸባርቅ ጽፈዋል። መንግስቱን ተጠያቂ የሚያደርጉ ወገኖች ገነው ወጥተዋል። በእርግጥ ጎጥ የለየ ግጭት አሳሳቢ ይመስሎታል? ዶክተር ዳንኤል አሁንም እርሶን ላስቀድም።
እሺ፣ በጣም አመሰግናለሁ አቶ አሉላ። አሁን የምናየው የህዝብ ግጭት ነው። መንግስት ግጭቱን ፈጠረ የሚባለው ትንሽ ከምናየው ወይም መርምረው ጋር የተያያዘ አይመስለኝም። እነዚህ ምዕራባውያን ጸሐፊዎች ያልካቸው አይቻሉ እነሱ የሚጽፉትን። አሁን የሚያስፈራው የህዝብ ግጭት ነው። ይሄ የህዝብ ግጭት ተቀስቅሷል። መንግስት ሰራው ወይም ህወሓት ፈጠረው ከማለት ይልቅ ይህ የህዝብ ግጭት ኢትዮጵያ ውስጥ ለኢትዮጵያ ታሪክ አዲስ ነው። ይህንን በደንብ አድርገን መገንዘብ ያለብ። ይህ ሊሆን የቻለው ትክክለኛው የክፍለ ሀገር ስርዓት በታሪክ በጂኦግራፊ በኢኮኖሚ ተሳስሮ የሚኖረውን ህዝብ በዘር እንዲደራጅ ምንም ትርጉም በማይሰጥ የታሪክ ድጋፍ የሌለው የታሪክ ማስረጃ የሌለው የጂኦግራፊ ማስረጃ ኢኮኖሚ ማስረጃ የሌለው በጣም አጥፊ በሆነ መንገድ ነው የተሰራው። ይህን ያደረጉት ሆን ብለው ኢትዮጵያን ለመጉዳት ነው እየተባለ ደግሞ የሚነገርም ነገር አለ። እሱ አይደለም። የህወሓት መሪዎች ያስቀመጡት ወይም በሀገሪቱ ላይ ያመጡት አመራር ራስ ጥቅም ላይ የተመሰረተ ነው። ለምሳሌ ጎንደር፣ ሰሜን ምዕራብ ጎንደርን መሬት ወደ ትግራይ ማድረጋቸው ይሄ ትክክል አይደለም። ትግራይን ለመርዳት የኢትዮጵያን ኢኮኖሚ ማሻሻል ነው የሚያስፈልገው። ትግራይ ህዝብ በየትም ቦታ ተዘዋውሮ የሚኖር ህዝብ፣ ስራ የሚሰራ ህዝብ ነው። ከዚህ በፊት በክፍለ ሀገር ስርዓት በነበረ ጊዜ የትም ሄዶ የሚሰራ ነው። ችግሩ ኢኮኖሚውን እንዴት ነው የምናሻሽለው ሳይሆን የመሬት ቅሚያ ሆኖ የህዝብ ግጭት ነው የምናየው። ስለዚህ መሸፋፈኑን ትተን ወደ ትክክለኛው መሰረታዊ ችግር መሄድ አለብን። የዛሬ ወር ትምህርታዊ ቪዲዮ ኮንፈረንስ አዘጋጅተን ነበር። እዚህ በእኔ በኩል የተሳተፉ ሁለት ታላላቅ ምሁራን ዶክተር አሰፋ ምረቱ በጂኦግራፊ በኩል የጻፉትን ትንሽ ነገር ፈቀድልኝና ላንብብ።
እሺ፣ አጠር አድርገው
አጠር አድርጌ የቀድሞ ክፍለ ሀገራት በአጠቃላይ የኢትዮጵያን መሬቶችና የተፈጥሮ ሀብቶች ዝናብ፣ ወንዝ፣ ጫካ፣ የዱር ሀብቶች እንዲሁም በሀገሪቱ ዋና ዋና የአየርና የመልክዓ ምድር ጠባዮች ቆላ፣ ወይና፣ ደጋ ተካተው ለሁሉም ህዝብ እንዲዳረሱ ያደረጉ ከመሆናቸውም በላይ ከአስራ ሶስቱ ክፍለ ሀገሮች ውስጥ አስራ አንዱ የኢትዮጵያን የኢንተርናሽናል ድንበሮች ጥበቃ ድርሻቸውን እንዲያበረክቱ የተዋቀሩ ነበሩ ይላል። ይሄ በእውነቱ ታላቅ እውቀት ነው። ይህ እውቀት ለምን ተደመሰሰ? ለምን ይህ እውቀት መሰረት ሆኖ ኢትዮጵያ ወደፊት እንድትለማ አልተደረገም? እዚህ ላይ ነው ዋናው። ለዚህ ነው ቅድም ይህንን ችግር ሊመልሱ የሚችሉት የአሁኖቹ ገዢዎች ናቸው። ምክንያቱም ስህተቱን የፈጠሩ እነሱ ስለሆኑ አሁን ያሉበት ሁኔታ በጣም አስጊ ነው። ሸዋ ውስጥ ነው ቁጭ ያሉት መጥተው እነሱ ትግራይ ውስጥ የሸዋ ሸዋ የጎጃም ጎጃም የራሱን ስራ ያስተዳደረ ኢትዮጵያን ማልማትና ማሳደግ በራስ አስተዳደር ስርዓት መኖር ይቻል ነበረ። ይሄ ነው ዋናው ችግር ነው የምለው። አመሰግናለሁ።
መልካም። ገፋ አድርገን እንድንሄድባቸው የሚፈልጉ ሀሳቦች ተነስተዋል፣ ግን ቶሎ ብለን በሱ እንዳንጠመድ አዳዲስ ሀሳቦች እንድታመጡ ይሄ ቋንቋን መሰረት ያደረገው አከላለል ችግር ነው የሚለውን በኋላ ላይ እንድትመለሱበት ላድርግ። አቶ ያሬድ እርስዎም እንዲያውም በወጣትነት ጊዜው ይሄን ከመሬት ላራሹ ህዝቦች ራሳቸውን ማስተዳደር የሚገባቸውን ነጻነት እንዲያገኙ የሚለውን ካቀነቀኑ የጊዜው ወጣቶች ውስጥ ምሮትና ዛሬ ካለው ሁኔታም ጋር አሁን ችግር አለ የሚባልበት ያ ግጭት ያሰጋሉ ብዬ ያነሳሁትን ጥያቄ የእርሶንም እንመልከት። ባለን ሰዓት ሰብሰብ እያደረግን እናልፋለን። አቶ ያሬድ፣
በእኔ አመለካከት በህዝቦች መሀል ግጭት አለና ያ ያሳስባል የሚለው የዶክተር ዳንኤል አስተሳሰብ የምጋራ አይመስለኝም። የማንነት ጉዳይ ጎልቶ መጥቷል ኢትዮጵያ ውስጥ። ግን ያሉት ግጭቶች የግድ ከዚህ ማንነት ጋር የተያያዙና የሚያስፈሩ አዲስ በታሪካችን ያልነበሩ ናቸው ብዬ ማየት ፈቃደኛ አይደለሁም። ምክንያቱም አንድ ማየት ያለብን ነገር አሁን አንደኛ አገራችን ለዓለም አቀፍ ህብረተሰብ በጣም የተጋለጠች ሀገር ሆናለች። አገራችን ለሚዲያ የተጋለጠች ሀገር ሆናለች። ሶ ድሮ ለምሳሌ እኔ ከሁለተኛ ደረጃ ተማሪነት የጀምሮ ከ1960ዎች ማለት ነው ስለ ኢትዮጵያ የተወሰነ ግንዛቤ መያዝ ከጀመርኩበት ጀምሮ በጉጂና ደራሳ በአፋርና ሶማሌ መሀል ግጭቶች እና የህይወት መጥፋት የንብረት መውደም እንደነበር በጣም አተሎ ለብል ስንሰማ ነው ያደግነው። እና ምንድን ነው ያኔ ለሚዲያ ተጋልጦ ያልነበረ ማህበረሰብ አሁን ይበልጥ ለዛ ክፍት የሆነ ይመስለኛል። አንደኛ። ሁለተኛ ፋክተር ግን ከዚህ ከፖለቲካዊ ማንነት፣ ከክልል ማንነት፣ ከቋንቋ ጋር የተያዘው ማንነት መነሳት ጋር ኤሊቱ አካባቢ
ልሂቃኑ
አካባቢ ያንን የመጠቀም እና ያንን እንደ ፖለቲካ መነሻ የመያዝ ነገር አለ። ከዚህ በመነጨ አሁን አዲስ ምናየው ድሮ በእኛ ጊዜ ለምሳሌ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች እያለን ፈጽሞ ያልነበረ ነገር በኦሮሞና ትግሬ ተማሪዎች መሀል ግጭት አለ። በኦሮሞችና አማሮች መሀል ግጭት አለ። በአማሮችና ትግሬ ተማሪዎች መሀል ግጭት አለ። አንዳንድ ጊዜ ከምንሰማቸው ሪፖርቶች እነዚህን ግጭቶች ግፊት የሚያደርጉት የደህንነቱ መዋቅር ውስጥ ያሉ ኤሌመንቶች ናቸው እና የተማሪውን ዝቅተኛ የንቃተ ህሊና ደረጃ ይጠቀሙበታል የሚል ነው። ስርዓቱ ተጠያቂ የሚሆን የሚመስለኝ አንደኛ ለማረጋገጥ አንችልም፣ ግን ከሚነገረው በእውነት የራሱን የደህንነት ኤጀንቶች ወይም ሰራተኞች ለእንዲህ አይነት የእርስ በርስ ግጭት ይጠቀማሉ የሚለው ይሄ አንዱ ነው። ሁለተኛው ግን በአንድ በኩል የክልል ማንነትን የሚገፋውን የሚያጦዘውን ያህል በሌላ በኩል እነዚህን ብሔረሰቦች የሚያስተሳስር የጋራ አንድነት ላይ ምንም የሚሰራው ነገር የለም። በአመራሩ ደረጃ በፖለቲካ አመራሩ ደረጃ ኢትዮጵያን እንደ ኢትዮጵያ በስሟ ለመጥራት እንኳን የመጠየት ነገር ሀገሪቱ ሀገራችን ያቺ ሀገር ይቺ ሀገር አይነት ነው እንጂ ኢትዮጵያን በስሟ እንኳን ለመጥራት ፈቃደኛ አልነበሩም። እና አሁን አቶ ለማ መገርሳ ባህር ዳር ሄደው ኢትዮጵያዊነት ሱስ ነው ምናምን ሲሉ ህዝቡ እንደዚህ በጣም በከፍተኛ ደረጃ ለጉዳዩ ድጋፍ የሚያሳየው ተርቦ የቆየው ተነፍጎ የቆየው ጉዳይ ስለሆነ ይመስለኛል። እና ከፖለቲካ አመራሩ ጋር ነው አብዛኛው ችግር ያለም ይመስለኝ እንጂ በጣም የሚያሳስብ የዚህ የህዝብ እልቂት አለ ብዬ ለማሰብ ፈቃደኛ አይደለሁም።
ልዩነት ያላቸው ሀሳቦች እንዳሏችሁ በክርክር መልክም ወጣ ብለው የመታየት እድል እንደሚኖራቸው ተስፋ አረጋለሁ። ወደ ዶክተር ዳንኤል ከመመለሴ በፊት ግን የህዝብም ባይሆን አቶ ያሬድ፣ ይሄ ጎሳኔ ለየው ግጭት መነሻው ምንም ይሁን ምን መፍትሄው ላይ መነሻውን መመልከቱ እንደሚጠይቅ እረዳለሁ፣ ግን አሳሳቢ ነው ይላሉ። ምንም እንኳን ሂደት መለስ እያለ ለበርካታ ዓመታት የታየባቸው ቢኖሩም አሁን ድንበር የሚዋሰኑ ጎሳዎች መካከል ያን አይነት ግጭት መኖሩ ተዘግቦ ያውቃል። ከዚህ ቀደምም ምናልባት ተጨባጭ ሁኔታዎችን መቃኘት ይጠይቅ ይሆናል። ነገር ግን ከሌሎች ምክንያቶችም ጋር ተያይዘው ምንጩ ምንም ይሁን ምን ያሳስባል ብለው ይሰጋሉ።
ያሳስባል። በረጅም ርቀት ኢትዮጵያን አንድነት ይፈታተናል ብዬ አላስብም። ነገር ግን ይሄ የእርስ በርስ ግጭቱ የተስፋ መቁረጥ ስሜ ለሌላ ቁርሾ መሰረት የሚሆኑ ነገሮች ጥሎ የማለፍ አደጋ፣ እነዚህ ስላሉት በስነ ስርዓት ልናየው ሊመረመር እና እንዲቆምም መረባረብ ያለብን ይመስለኛል። ከዛ ውጪ ግን የኢትዮጵያን የወደፊት እጣ ሊፈታተን የሚችል አደጋ ነው ብዬ ፎር ሰም ሪዘን ይበልጥ አይዲዮሎጂካል ነው ልትለው ትችላለህ። እኔ ኢትዮጵያን እንደነዚህ በታሪክ የቆዩ ታላላቅ ስልጣኔዎች እንደ ቻይና፣ ቱርክ፣ ህንድ ምናምን በነዛ ድምር ውስጥ ነው ማያት እንጂ እንደ ሶማሌ፣ እንደ ዩጎዝላቪያ በነዚህ ውስጥ ለማየት ፈቃደኛ አይደለሁ። ከዚህ ከምዕራቡ በቀሰም ነው የምሁራዊ እውቀትና ግንዛቤ ልንረዳው ማንችል አንድ የሚያስተሳስረን በድህነት የተጋመደ በጦርነት የተጋመደ የጋራ ነገር ያለን ይመስለኛል።
ያ ከፎ አዝማሚያዎች ከመምጣት ይልቁንም ደግሞ ዘለቀታ ያለው ጉዳት ከመምጣት አንድነትን ከመፈታተኑ ሊረዱ ይችላሉ የሚል አመኔታ ነው ያለው።
አዎ ልክ ነው።
መልካም ዶክተር ዳንኤል ሌሎች ርዕሶች ጋር አልሄድም። እርሶና አቶ ያሬድ የተለያያችሁበት የሚመስለው ነጥብ ላይ የበኩሎን ሐሳብ እንዲሰጡ እድልስጥ።
እሺ አቶ ያሬድ የተወልደው እንዳደጉ አላቀም። እኔ ተወልጄ አደኩ ሲዳማው ነው።
አሁን ደግሞ አራዳ ጊዮርጊስ
አዲስ አበባ ነው።
እሺ ስለዚህ የተከሳቸው ሁለት ጎሳዎች ባነጋገሩ ላይ ትዝ ይለኛል። እርሶ አራዳ አዲስ አበባ ሆነው የሰሙትን እኔ ባይኔ ያየኋቸው ደግሞ ለየት ይላሉ። አሁን ለምሳሌ ሲዳሞ ክፍለ ሀገር በስድስት አውራጃዎች ተከፍሎ ነበረ። አሁንም አሉ፣ ዞን ይሏቸዋል። ዞን ምን ማለት እንደሆነ አይገባኝም። እነዚህ እያንዳንዱ አውራጃዎች ከፍተኛ ጎሳ አላቸው። ይህንን የክፍለ ሀገር አስተዳደር ዝም ብለን ጣል ጣል ባናደርግ ጥሩ ነው። ምክንያቱም ታሪክ አለው። አሁን ቅድም የተናገርኩት ዶክተር አሰፋ በጂኦግራፊ፣ ዶክተር ዳንኤል ክንዴ ደግሞ በታሪክ በደንብ አድርገው ገልጸውታል። ይህንን ህዝቡ እንዲያየውም ቪዲዮ ልከናል። በተጨማሪ በኢትዮ ሚዲያ እና ፎር ኢትዮጵያ ዳት ኦርግ እኔ የማዘጋጀው ድረገጽ ነው፣ በሱም ልከናል። ህዝቡ ያያል ብለን ተስፋ እናደርጋለን። እውነትን እና ታሪክን ተከትለን መሄድ ይኖርብናል። የአቶ ለማ መገርሳ ኢትዮጵያ ሱሳዊነት ነው የሚል የፖለቲካ አነጋገር ነው። እዛ ላይ በእውነቱ ጊዜን ማጥፋትም አልፈልግም። ኦሮሚያ ለኦሮሞ እየተባለ ኢትዮጵያዊነት ሱስ ነው። ይህ አይደለም አሁን ችግሩ። ዋናው ችግር የሀገሪቷ ቅድም አቶ ያሬድም ጠቅሰውታል፣ የማንነት ጉዳይ። ማንነት ምን ማለት ነው? ምንድን ነው ማንነት? በእውነቱ የተማረ ሰው ይህንን ጠልቆ መመልከት አለበት። ምንድን ነው ማንነታችን? እኛ እዚህ አሜሪካን ሀገር ስንኖር ሰው ነን። የሰው ልጅ እንዴት ማንነቱ ይጠየቃል? ይሄ ማንነት የተባለ ፖለቲካ የመጣው በእነዚህ በአሁኖቹ ገዢዎች ነው። ይህንንም ያመጡበትን ደግሞ ጠለቅ ብለን መመልከት አለብን። ሰሜን ጎንደር ላይ ትግርኛ ይናገራሉ፣ አማርኛ ይናገራሉ። ትግርኛ ትናገራላችሁና ወደ ትግሬ ግቡ ነው። ይሄ ዘለቅ ብለን ስናይ የራስ ጥቅም ብቻ ማስጠበቂያ ነው እንጂ በእውነቱ ይሄ ቁም ነገር ያለው የፖለቲካ ስርዓት አይደለም፣ መኖርም የለበትም። የሰው ልጅ በቋንቋው በሃይማኖቱ በጾታው አይደለም ማንነቱ። የሰው ልጅ ማንነቱ ሰው መሆኑ ነው። እዚህ ላይ ጊዜ ማጥፋት የለብንም። ኢትዮጵያ ህዝብ አልተማረም በሰፊው ማንነትን ጠይቅ እየተባሉ ያፋጁታል። እኛ ይህንን ተቀብለን ማንነቱ እያደገ ነው ማለት ትክክል አይደለም። ይሄ ነው ልዩነታችን እኔና በአቶ ያሬድ በኩል። አመሰግናለሁ።
መልካም። ይሄ የፍልስፍናና የአስተሳሰብ ዘለግ ያለ ክርክር የሚካሄድባቸውን ምናልባትም አሁን ከምትነጋገሩበት አለፍ ያሉትን ጭብጦች አነጋጋሪ ሌሎች ጉዳዮች ስላሉ ለጊዜው እንተዋቸዋለን። አቶ ያሬድ ግን ሌላ ጥያቄ ከማስከተሌ በፊት እሳቸው በሰጡት አስተያየት ላይ ባጭሩ መመለስ አለብኝ የሚሉት ካለ እድል ስጥ።
እኔ ማንነት መሰረታዊ የሰው ልጅ መገለጫ ነው ያልኩ አልመሰለኝም። በዚህ ክርክር ላይ እያደገ የመጣ የማንነት የፖለቲካ አይደንቲቲ ከዚህ ከአዲሱ ስርዓት መዋቅር ጋር እየጠነከረ መጥቷል። እነዚህ ደግሞ በፊት ለፊታችን ተጋርጠው የቆሙ የፖለቲካ እውነታዎች ናቸው፣ መፍትሄ ይፈልጋሉ የሚል ነው ያለኝ ግንዛቤ።
መልካም። ይሄ ሊያደርም ምናልባትም ክርክሩ ሊቀጥል የሚችል አቅጣጫ ያለው ለመፍትሄ ፍለጋው ጠቃሚ ናቸው የሚባሉትን ሰበዞች መዘን እናወጣለን። ቋንቋን መሰረት ያደረገው አከላለል አንድምታው ምንድን ነው? ምን አስከትሏል? ፌዴራላዊ አወቃቀር ምን ልዩነት አለው? ማንነት ከዜጎች አፍ መፍቻ ቋንቋ፣ የቡድንና የግል ነጻነት ወይም ግለሰቦች የሚያዩባቸውን መንገዶች አከራካሪነታቸው ረጅም ነው እና እንደ ምልከታችሁ ለአሁን የሚበጁን ነገሮች ላይ እናተኩራለን። አስፈላጊ አይደሉም እያልኩ አይደለም፣ አድማጮቻችንም የተለያየ ሀሳብ ይዘው እንደሚከታተሏችሁ እረዳለሁ። አሁን ካለው አጣብቂኝ ለመውጣት ግን ምን ይታያችኋል? እነኚህ ሁሉ ልዩነቶች ኖረው በዚህ ሰዓት የሚከታተሏችሁ ወንድማማቾች የተለያየ አቋምና ሀሳብ ሊኖራቸው ይችላል፣ ግን ወደ አደጋ ከሚያመሩ ሁኔታዎች በምን መታቀብ ይቻላል? ምን አይነት መንገዶች ወደ ሳተው አዝማሚያ ሊወስዱን ይችላሉ? አቶ ያሬድ።
እኔ እንግዲህ በመፍትሄነት ማስበው ኢትዮጵያዊ ዜግነቱን ህዝቡ ተቀብሎ ከዜግነቴ ጋር የሚመጥን የፖለቲካ ተሳትፎዬ ይሄ ነው ማለት የሚችልበት አይነት አገር ቢኖረን የተሻለው መፍትሄ ነበር። ነገር ግን በስርዓቱ ሰርጎ የመግባት አቅምም ሆነ በተቃዋሚው ኃይል ድክመትም ሆነ በአጠቃላይ
ስለ ዜግነት ያለን አገራዊ ግንዛቤ ደካማነት በመነጨም ሆነ ወይንም ባለፉት 45 አመታት በተደረጉት ትግሎች ኢትዮጵያን የሚሉ ኃይሎች ከግራውም ኃይል ይሁን ሌላው ኢትዮጵያዊ ብሔርተኛ ኃይል እየተዳከመና እየተበተነ እየተሰደደ ከመምጣት ማቋያን ብለው የፖለቲካ ለውጥ ለማምጣት የሚችሉ ኃይሎች ድክመት እጅግ በጣም ጎልቶ የሚታይ ነው። በኢትዮጵያችን የፖለቲካ ምህዳሩ እጅግ በጠበበበት ሳይሆን በጠፋበት ሁኔታ ውስጥ ምን እንደው የሚሻለው በየሳስብ የታየኝ መንገድ አንዱ በኢህአዴግ በራሱ ህዝባዊ ወያኔ ሀርነት ትግራይን ግፊትና ጭቆና አባላቱ እንዲቃወሙ የማድረግ አመራሩ እምቢ እንዲል ማድረግ እና ለዚህ የማነሳሳትን ተግባር እንደ አንድ አላማ መያዝ አስፈላጊ ሆኖ ተሰምቶኝ ነበር። አንዱ መንገድ አንዱ ተስፋ መፍትሄ ሆኖ ሊታይ የሚችል ይሄ ይመስለኛል። ይሄ ግን በራሱ ለኢትዮጵያ መፍትሄ ያመጣል ሳይሆን የፖለቲካ ሜዳውን የመክፈትና ሌሎች የፖለቲካ ኃይሎች የሚሳተፉበት የፖለቲካ ስረኞች የሚፈቱበት የሀገሪቱን አጠራቆ ያዘው የማንነት ስሜት እየቀነሰ በጋራ የሚያስተሳስሩን ሀገራዊ እሴቶች የሚበለጽጉበትን የፖለቲካ ሁኔታ ለማመቻቸትና ዘላቂ ለሆነ የተመቻቸ የሀገር ግንባታ ምንገባበት ሁኔታ ለመፍጠር የሚያስፈልግ የፖለቲካ እርምጃ ነው ብዬ ነው ማስበው በእኔ በኩል። አመሰግናለሁ።
መልካም ተከታይ ጥያቄ እንዳነሳ ይጋብዛል አቶ ያሬድ። ከአመራሩም ሆነ ሀገሪቱን እያስተዳደረ ባለው ገዢ ፓርቲ በኩል በውስጡ ሊፈጠሩ የሚችሉ የሚቀሰቀሱ ለውጦች ወደሚፈለገው አቅጣጫ የሚረዱ አስገዳጅ ሁኔታዎችን ይፈጥራሉ ይመስለኛል። በደምሳሳው ጥያቄዎቹ ብዙ ናቸው። ተስፋ መቁረጥ የሚታይበት ሁኔታ፣ መንግስት ሊያመጣ ይችላል ተብሎ የሚጠበቁ ለውጦችን አቅም የለውም ወደሚለው አዝማሚያ ይሄዱ እስኪመስል ድረስ በግልጽ የሚነገሩ በፍርሃት ተሸብቦ የቆየ የለውጥ ጥያቄ እስከ ማንሳት ድረስ ደርሷልና አሁን ለዛ ሰዓት አላለፈም ወይ? በእርግጥ ተጨባጭ ሆነ ሌሎችን የመፍቀድ ወይም የማስገባት ፍቃደኝነቱ መምጣት የለበትም ወይ ወደ ሌላ ቦታ ከመሄድበት? አድማጮች የአገር ጉዳይ ወጋችን አልተቋጨም። ለቀደመውና ለቀሪው ጥያቄዎች እንግዶቻችን የሚሰጧቸውን መልሶች መሰንብቻውን በተከታታይ ፕሮግራሞቻችን እናቀርባለን። ለአሁኑ ግን እንግዶቻችንን አቶ ያሬድ ጥበቡንና ዶክተር ዳንኤል ተፈራን ለጊዜያቸው እናመሰግናለን። እግዚአብሔር ይስጥልን። አዲሱ ተከታዩ ዝግጅት ያመለጠህ ይመስላል ወይስ ያመለጥከው? እንበል
ያመለጥኩት።
እኔም እግር ጥሎኝ እንደሚባለው ነው በቦታው የተገኘሁትና ለመከታተል እድል ያገኘሁት።
ችግራችን ይሄ ነው። እኛ ልንገኝ የሚገባን ቦታ ላይ አዘጋጆቹ አለመጋበዛቸው ስራቸው ነው። ይምጡ ፈልገው አነፍንፈው ማለታቸው ይሆናል።
በመንደርደሪያችን ምንነቱን ሳናስተዋውቅ ወደ ጉዳያችን ገብተን አድማጮች ስለ የትኛው ተቋም ወይም ቡድን ነው ሲሉ ይጠይቁን ይሆናል። ብዙ ጊዜ በስራዎቻቸው በቲያትር በመድረክ ዝግጅቶቻቸው መላልሰን የምናመጣቸው የጣይቱ የባህልና ትምህርት ማዕከል ሰዎች ናቸው። 17ኛ ዓመታቸው የዩናይትድ ስቴትስ ምክር ቤት እንግዳ ጭምር ነበሯቸው። እንዲያውም በዚያ ዝግጅት ላይ መስራቿ ሁለገባው አርቲስት ዓለም ፀሐይ ወዳጆ ሽልማት ተቀብላለች በስፍራው። ከኢትዮጵያውያን ውጪ ግጥም ምሽቱም ሌሎችን የማሳተፍ ባህሉን የአፍሪካ የስነ ግጥም መድረክ ማድረግም ዓለም አቀፍ ይዘትም ማላበስ እየሞከሩ ነውና በርከት ያሉ ሰዎች ተሳትፈዋል። ከካሊፎርኒያ የመጡ የቲያትርና የሲኒማ መምህርት ከዚህ ቀደም ዓለም ፀሐይ የተሳተፈችበት መድረክ ወደ ካሊፎርኒያ ጋብዘዋት አዘጋጅተው ነበርና ራሳቸው ብዙ ስራ የሰሩ ናቸው። እሳቸውም ተሳትፈዋል። ላመለጠ ለማጓጓት ያህል ነው።
በጣም ጥሩ ጓጉ ሲጨርሻለሁ። ባልኖርም ዓለምን እንኳን ደስ ያለሽ እላለሁ። ድርጅቱንም ደግሞ እንደ ድርጅት
አርቲስት ዓለም ፀሐይ ወዳጆ ቀደም ብለን በመግቢያችን እናስተዋውቃለን። ቤተኞቻችን የሆናችሁትን ያህል 17ኛው ዓመት ልዩ ክብረ በዓላችሁን አስመልክቶ አልተገናኘንም ልንል ነው። ያን ቅሬታ ይስማሙ ይሆን? መጠፋፋታችንን ምክንያት በማድረግ አንቱ እያልኩ ነው የማነጋግረው። አስራ ሰባተኛውን ዓመት የጣይቱ የባህልና የትምህርት ማዕከል ዓመታዊ ክብረ በዓላችሁን ባለፈው እሁድ አካሄዳችኋል። ማካሄድ ብቻ ሳይሆን በርከት ያሉ ለየት ያሉ ቁም ነገሮችን ታዝቤያለሁ። የዩናይትድ ስቴትስ ኮንግሬስ ልዩ የእውቅና ምስክር ወረቀት፣ 17 ዓመት ለዘለቀው ድርጅት መስራችነትሽ፣ ለሰጠሽው ብቃት ያለው አመራር በሚል የዚህ እውቅና የሚሰጥ ሽልማት በቅተሻል። በቅድሚያ እንኳን ደስ ያለሽ።
እንኳን አብሮ ደስ አለን አሌላዬ። መቼም ይሄ የምስክር ወረቀት የእውቅናውም ሽልማት የኔ ብቻ ሳይሆን ጎኔ የቆሙት የመላው የኪነ ጥበብ ባለሙያዎች፣ አብረውኝ የደከሙት ኮሚቴም ሆኑ የቦርድ አባላት፣ እናንተም በሚዲያው በኩል ይህንን ድርጅት በመደገፍ ያደረጋችሁት አስተዋጽኦ በቀላሉ የሚገመት ስላልሆነ የሁላችንም ሽልማት ነው እና ሁላችንንም እንኳን ደስ አለን እላለሁ።
መልካም። ይህን 17 ዓመት የተጓዛችሁበትንም ጉዞ መልከት ለማድረግ እድል የሚሰጥ ይመስለኛል። ይሄን እውቅና የተሰጠበትን ለማስተዋወቅ ያህል እንግዶቻችሁ ከተለያየ ቦታ መሆናቸውን ተመልክቻለሁ። ሽልማቱን የሰጠው ዩናይትድ ስቴትስ ምክር ቤት አባል፣ የሜሪላንድ እንደራስ እና ዋሽንግተን ዲሲ መንግስት ኃላፊዎች ተገኝተዋል። እስኪ አርቲስት ዓለም ፀሐይ ወዳጆ የዝግጅቱን ለየት ያለ ባህሪ ለአድማጮች አጋሪልን።
እንግዲህ ይሄ ድርጅት ላለፉት 17 ዓመታት ሲደክምም የቆየው በአካባቢው ያሉት ታላላቅ የመንግስት ኃላፊዎች ጉዳዩን ተገንዝበው በዚህ በአዳራሹም ስራ ይሁን ወይም አላማውን በማስፈጸም ረገድ ያቅም ድጋፍ የሚሰጡበትን መንገድ የመፈለግ ነው። ዞሮ ዞሮ ስንደክምበት የነበር ነው። አሁን በዚህ አመት እንግዲህ እንዳልከው ከዚህ ከከንቲባዋ ጽህፈት ቤትም 5 ኮሚሽነር ነው የተገኘው። በይበልጥ ደግሞ የአፍሪካን ጉዳዮች የሚመለከቱ ኮሚሽነሮች ተገኝተው ንግግርም አድርገዋል። የእውቅናም እንደዚሁ ሰርተፍኬታቸውን ይዘው መጥተው ሰጥተውናል። ከዚህ በተረፈ ቀደም ሲል እንደገለጽከው ደግሞ ኮንግረስማኑም ሬስኪን የዚህ አካባቢያችን በሜሪላንድ ድርጅታችን በዲሲም በሜሪላንድም ስለተመዘገበ የእሱም መኖር ለእኛ ትልቅ ክብር ነበር። እሱም እንደዚሁ ስጦታና ከሽልማት ጋር ተገኝቶልናል። ሌላው በሙያችን በኩል አራያ የሚሆኑ ትልልቅ ባለሙያዎችን የመጋበዝ ኃላፊነት ነበረብን። ከሱ አንጻር ደግሞ ከሎስ አንጀለስ የጋበዝናት እጅግ በጣም እውቅ የሆነች ደራሲ፣ የቲያትር አዘጋጅ፣ አሶሺየት ዲን ነች የድራማቲክ ራይቲንግ በሎስ አንጀለስ፣ ቨሊና ሁስተን ትባላለች። በተለይ ከራሷ ኃላፊነትና የአዘጋጅነት ትልቅ ክብር ቦታ በተጨማሪ ደራሲያን፣ የቲያትር ጸሐፊያን መድረክ እንዲያገኙ የምትደግፍ በተለይ አሁን ደግሞ በቅርቡ እንደውም ሴት ደራሲያን የራሳቸውን ቲያትሮች ወደ ህዝብ ሊያደርሱ የሚችሉበት በጣም በመርዳት የምትታወቅ ናት። እኔም ባለፈው ሎስ አንጀለስ ቲያትሬን ባሳየሁበት ጊዜ ያገኘኋት ሰው ነች። ይቺ ትልቅ ሰው እሷም ተገኝታልን ነበረ። እሷም እንዳየኸው በጥበባችን ደግሞ ለእኛ ቁንጮና አራያ ለሌሎች ሙያተኞችም ደግሞ ምሳሌ እንድትሆን ጋብዘናት ነበር። በዛ ላይ ደግሞ የእንግዶቹ ስብጥር ወጣቶቹን አይታቸዋል፣ አንጋፋዎችን አይታል። ትልቅ የፍቅር ምሽትም ጭምር ነበር በእውነት ለምን።
መልካም። የገለጻቸውን ጨምሮ ብዙ ዝግጅቶች የነበሩበት ከኢትዮጵያውያን ውጪ ያሉ ተናጋሪዎችም ጣይቱ የባህልና የትምህርት ማዕከል ዓለም አቀፋዊ ተሳትፎውንም የሚያጎላ ከኢትዮጵያውያን ባህል ውጪም ወጣ ብሎ አፍሪካውያን ወንድሞችና ሌሎችን የማካተት ዝንባሌውን ጨምሮ ያደረገውን የሚያሳይ እንቅስቃሴ አይተናል። ከበሬታ የተሰጠበትን ዜናና ለሰዓታት የዘለቀውን ክብረ በዓላችሁን ለቅምሻ ያስተዋወቅንበትን በዚሁን ቋጭና የ17 ዓመታት የጥበብ ጉዞን መለስ ብሎ ለማየት የሚያስችል ፈተናና ስኬቶቻችሁን መመርመር የሚችል ሰፋ ያለ ዝግጅት ከመድረኩ ድምጾች ዋና ዋናውን አዋደን በሚመጣው ፕሮግራማችን መልሰን ልናገኝሽ በቀጠሮ እንሰነባበት። ለአሁኑ ግን እግዜር ይስጥልኝ።
በጣም በጣም አመሰግናለሁ። አሁንም በድጋሚ በጣም ነው ማመሰግናለሁ።
የግጥም ዓለም ወጎች ይቀጥላል።
ወጣቷ ገጣሚ ትግስት አለምነህ ቀደም ብለን እንዳስተዋወቅ ነው የሳምንቷ ምርጥ ግጥም ባለቤት ናት። ከግሩም ግጥሞቿ ጋር አብራን ታመሻለች። ትግስት አለምነህ በድጋሚ እንኳን ደህና መጣሽ ወደ ፕሮግራማችን።
አመሰግናለሁ።
በንፋስ በረው ከመሬት እንዳረፉ ቅጠሎች ከጄ የገቡት በቁጥር ጥቂት ናቸው። ይሁን እንጂ በለዛቸው ግን ግሩምና ጥልቀት ያላቸው ናቸው። የተነሱበትን የሚናገሩ ይመስላሉ። ከቱባ ቱባ ግጥሞችሽ ከዚህ ቀደም አንድ ሁለቱን አይቻለሁና እስኪ ስለ መጻፎችሽ እናውራ። ዛሬ የዝምታ ጩኸትን በ2004 እንዳሳተምሽ፣ እልልታና ሙሾን በ2008 እንዳሳተምሽ በቀደመ ፕሮግራማችን አስተዋውቀናል። እንዴት ተጻፉ? የመጀመሪያ ስብስቦች የተጻፉበትን ሁኔታ ንገሪን እስኪ።
የመጀመሪያ ስብስቦች የተጻፍኩት ባህር ዳር ዩኒቨርሲቲ የመጀመሪያ ዓመት ተማሪ ሆኜ ከገባሁ ጊዜ ጀምሮ ነው የተጠራቀሙ ናቸው። ከዛ በፊት የጻፍኳቸው በስርዓትም የማስቀመጡም ነገር የዛን ያህል ነው። እንዲሁ በአጋጣሚው ነገር ላይ ዝም ብዬ ይሳተፋለሁ ጽፋለሁ እንጂ በስርዓት ሰብስቤ አስቀምጫቸው አላቅም በፊቱ።
የመጀመሪያ ስብስቦችሽ የግጥም መጽሐፍ መድብልነት ብቃታቸው በወጉ ያሻቸው መሆኑ በራሱ ጥሩ ነገር ነው። ያ በ2004 ዓመተ ምህረት ነው የሆነው። ከዚያ በኋላም ግጥሞች መጽሐፍሽን ቀጥለሽ በ2008 እልልታና ሙሾን ደረሽ። ስለ መጽሐፎቹ ይዘትም ትኩረት ስላደረግሽባቸው ጭብጦች ጨምረሽ ንገሪኝ። እልልታና ሙሾስ እንዴት ተጻፈ? መቼ ተጻፈ?
እልልታና ሙሾ 2004 የዝምታ ጩኸትን ከጻፍኩ በኋላ ብዙ አስተያየቶች ደርሰውኛል። በተለይ ከደራሲያን ከትላላቅ ደራሲያኖች እንደነ ጋሽ ኃይለ መለኮት መዓል፣ እንደ ጋሽ ያለ ሙላቱ፣ እንደ ዶክተር ደብሉ ያሉ ትልልቅ የምላቸው ጸሐፊያን ብዙ አስተያየቶች ሰጥተውኛል እና ያንን አስተያየት ተጠቅሜ የቻልኩትን ያህል ደግሞ ከዛ የተሻለ ብዬ ያሰብኩትን ነገር እጽፍ ነበረ እና እነሱ ናቸው እንግዲህ ደግሞ ከዛ ከ2004 በኋላ ተጠራቅመው ነው ለመጽሐፍነት የበቁት። 4 ዓመት ቆይቼ በ2008 ነው ዝምታ ጩኸት ያወጣሁት። እንደምታየው እንግዲህ መጽሐፉ በእጅ ስላልደረሰ እንደምታውቀው ብዬ ማውራት እንኳን ይከብደኛል። ግን የዝምታ ጩኸት ብዙ ሰው እጅ ላይ ደርሳለች። ጥሩም ፊድባክ አግኝቼበታለሁ። ብዙም አስተያየት ተቀብዬበታለሁ። መጽሐፉም በሰው ተወዶልኛል። ብዙ አገራዊ ጉዳዮች ላይ ባህላዊ ጉዳዮች ላይ ያተኩራል።
እስኪ ወጋችንን እናዋዛ በግጥሞችሽ። አዳፋ እጆች በሚል ርዕስ የተጻፈች ምጥን ግጥም ያለው አይኔን የማረከ ማልኮ የፈነዳ ብለሽ ነው የምትንደረደሪባት። እስኪ በእንስት አይን ስለ ውበትም ስለ ህይወትም የሚመስለውን ግጥምሽን ተወጪልን። አዳፋ እጆችን ታነቢልን?
እሺ ላንብበው። አዳፋ እጆች አይኔን የማረከ ማልዶ የፈነዳ እሾሃማ ቀንበጥ እንድት ግሬዳ ፍቅር ሰጠኸኛል ተቀብዬሃለሁ። እኔም በተራዬ እሾሁን ሲመቅሉ በደሙት እጆች ልቤን እንካ ስልህ ከራሴ ለይቼ ተቀብለኸኛል። ግን አልደብቅህም እጅግ አዝኛለሁ እጆችህ በደሜ ቆሽሾ ስላሉ።
የፍቅሩንም ጠለቅ ያለውንም ስሜት አንባቢው ማግኘት የሚችል መሆኑን እረዳለሁ። ግጥም በራሱ ይናገራል። ግን እስኪ እይታሽን ምልከታሽን እንጋራ። አዳፋጆች ስለምንድን ነው?
አዎ አዳፋጆች ብዙም የሚስጥር ነገር የለውም። ግን እንደምታየው እጌረዳ ብዙ ሚስጥር አላት፣ እሾህ አላት። በእርግጥ ግጥምን እንደ ተመልካቹ ቢመነዘር ነው የሚሻለው። አንባቢን ጋይድ ማድረግ ብዙ ጊዜ ይከብደኛል።
በሚያነቡበት ጊዜና ቦታ እንኳን ሊለዋወጥ ይችላል። የአንባቢውን ስሜትና የራሱንም አጋጣሚ መጨመሩ አይቀርም። ያንቺንም መንገድ በስርቆሽ ለማየት ነው መገፋፋሽ። በግጥሞችሽ ውስጥ ያሳየሻቸውን ግጥሞቹ ከሚናገሩት ትይዩ ያንቺንም ሐሳብ መንገዶች እናይ እንሞክራለን። ሀገራዊ ጉዳዮች ላይ ነው ማተክሮ ብለሻል። ሞረሽ የተባለው ግጥምሽ ቀደም ብዬም ጠቀስ አድርጌዋለሁ። በቪዲዮ በሚታይ ግጥም ማንበብ የሚለው ቃል አይገልጸውም ከዛ በላይ ስለሆነ። በሀገራዊ ጉዳዮች ላይ ያተኮሩ ግጥሞችን መጻፍ የጀመርሽበት ጊዜ፣ የራስሽን አጻጻፍ ስልት የቀየርሽበት ወይም ትኩረት የቀየርሽበትን ጊዜ ታውቂዋለሽ? ምን አይነት ሁኔታዎች አነቃቁሽ ስነ ግጥምን ከውበትና ከተፈጥሮ ሻገር ብሎ ጠንከር ወዳሉ ጉዳዮች የመውሰዱን ዝንባሌ?
መጽሐፌ ርዕስ እልልታና ሙሾ ነው የሚለው። እንደምታውቀው ግጥም ብዙ ጊዜ ስሜት ይፈልጋልና እዚሁ ኢትዮጵያ ውስጥ ነው የምኖረው እና ብዙ ነገሮችን ስለምመለከት ከ2004 በኋላ ያለው ስሜት ለእኔ ከዛ መንፈስ እንደወጣ ያደርገኝ። በእርግጥ ህይወት ቀጥላል፣ ብዙ ነገር አለ። ግን ቢሆንም እማየውን ነው ማሰሰው ብዙ ጊዜ ሰው ትኩረቴን የሚሰበው በአጠቃላይ ኑሮዬ
ግጥም ህይወትን ይመስላልና በእርግጥም ያን ይዘት እንዲኖሩ እንጠብቃለን። ዙሪያሽን የምታዩ ባለ ቅኔ ሲኮን ገጣሚ ሲኮን ደግሞ በተከፈተ አይን በተከፈተ ልብ በተለይ ማየትን ይጠይቃልና በግጥሞችሽ ውስጥ ያሳየሻቸውን ግጥሞቹ ከሚናገሩት ትይዩ ያንቺንም ሀሳብ መንገዶች እንድናይ እንሞክራለን። ቋንቋሽ የተለየ ነው ትዕግስት። ዛሬ ዛሬ በመንገድ የሚኬድበት የሚመስል ጠለቅ ያሉ ሀሳቦችን ለማንሳትም መሰረት ያላቸው ሰዋሰውም ይሁን የቋንቋውን መሰረቶች ይዘው የሚገለጹበት ነገር እየጠፋ እየባከነ ባለበት ጊዜ ገጣሚያን እንደዚህ ይዛችሁ ስትመጡ የተለየ ስሜት ያሳድራልና በተለይ ቋንቋ ግድ ለሚላቸው ሰዎች። እስኪ ስለ ቋንቋ እውቀትሽ ህትመት ስራዎችሽን ሳይሆን ወደ ኋላ ትምህርት ቤት አንደኛ ደረጃ እያለሽ ሁለተኛ ደረጃ እያለሽም ስነ ግጥምም ተመነጫጭሪ ከሆነ ለቋንቋ ትሳቢ ከነበረ ነገር ይንስ።
አዎ፣ ለቋንቋ ሳቦ ነገር ነበረ። እድገቴም ውልደቴም ጎጃም ደብረ ማርቆስ ከተማ ውስጥ ነው ተወልጄ የሚያደግኩት። ከ12ኛ ክፍልም የተማርኩት እዛው ነው። ምናልባት ያደግኩበት አካባቢ የሆነ አስተዋጽኦ ሊኖረው ይችላል ለእኔ ቋንቋ አጠቃቀሜና። ልክ ነህ። አባቴን ዘመዶች ገጠር ውስጥ ነው የሚኖሩት ብዙዎቹ። ስለዚህ ገጠር ዘመድ ሲሄድ ተከትዬ የሚሄድ ወድ ነበር። ገጠር ውስጥ ወርዳለሁ ሀገሬ፣ እነሱ ሲያወሩ ቁጭ ብዬ እሰማለሁ። ሌላው ደግሞ ባህር ዳር ዩኒቨርሲቲ ስማር፣ በእርግጥ እኔ የቋንቋ ተማሪ አልነበርኩ።
ምንድን ነው ያጠናሽው?
አንድ ጓደኛ የቋንቋ ተማሪ ነበረች። አብረን ነው አንድ ቤት ነው የምንኖረው እና እሷ የምታመጣቸውን ጽሁፎች እከታተል ነበር እና ስነ ጽሁፍ ብዙ ጊዜ የሚያስተምራት ዶክተር በድሉ አቅጅራ ነበረ እና የእሱን ጽሁፎች እከታተል ነበር። ያ ምናልባት ተጽዕኖ አድርጎብኝ ሊሆን ይችላል። ይስበኝ ነበር ብዙ ነገር እንጂ ሌላ ጠለቅ ያለ የስነ ጽሁፍ ትምህርት የለኝም።
ምንድን ነው የተማርሽው?
አሁን በኢኮኖሚክስ ነው የተማርኩት።
የጓደኛሽን መምህር ታዋቂ ሰው ገልጥሻል፣ ዶክተር በድሉ ዋቅጅራን። ግሩም ግጥሞች አላቸው። በግጥም ምርጫዎችሽ ከወጣትም ከአንቺ ከቀደሙትም ከአንቺ ዘመንም በተለየ ስሜት የምትሳቢላቸው ገጣሚያን እነማን ናቸው? ወደ ትዕግስትና ትዕግስት ስራዎች እንመለስ። ከግጥሞችሽ አንዱን ያንቺን ምርጫ እንስማና ወጋችንን እንቀጥላለን።
ያልተፈታ ቅን ይቅርታ የማታውቅ ጥማም የልጅ ልጅ እግዜሩ ባልሰማው የባርክልኝ ጸሎት አባክሽን ወልጅ አልጋዬን በራሴ በስክስሰብ ወጀብ ከራስ ቤት ካልወጣ ባልጠገገ ወገብ ከጥፊት የወተት ቀለም ቀጥታለ በነጋት ሲደላት እየቅታለ ስጨት 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 ኖርኩኝና ግጥም እንዲሆኑ በሳር በጥቀሉ እንዲተበተኑ አሁን ከያሉበት ቦታ ዞረህ ልቀምና በግልቅስ የተንበር ግጥምስ ደርድርና አንድ ቃል ፈልግ እጅ የሚያስገበድል መሬት አስገብቶ አምባ የሚያስወጣ ምሽት አክለፍልፎ የሆነ ምስጢር ቃል ጧፍ ሆኖ ባልበራ በሆነ ሰም ነገር ስሜ ቢሸፈንም በጋኔኖች ጥፊ የፊቴ ጎድጓዳ እንባዬ እንዲለብስም ግድ የለህን ፈልግ ወርቀ ልሰስም
ك ከወጣቱ አገጣሚ ትግስት ዓለም ጋር የጀመርነው ሞጓል ተቋጨም። ለዛሬ በሰማንላት የመጨረሻው ግጥም እንሰናበት። በሚቀጥለው ፕሮግራማችን ግን የስነ ግጥምና የህይወት ወጋችንን እንቀጥላለን። ትግስትን አመሰግናለሁ። እግዚአብሔር ይስጥልኝ።
አሁን የአዲስ አበባው መስኮት
ሊከፈት ነው።
ደራሲ ዶክተር ከበደ ሚካኤልን ህይወት የሚዘክርበት
አንተ የኛ ሆሜር የኛ ሼክስፒር የጥበብ ፈርቀዳጅ ዋልታና ማገር የፑሽኪን ጓደኛ ለፓስካል ወዳጁ ዲዮጋኔትም ሳይዞር ያገኘህ ከደጁ ገትና ላፎንቴን ሩሶና ሞሊየር የምታደንቃቸው ፕላቶና ዴካርት ሂጎና ቮልቴር የምታከብራቸው የዓለም ሊቃውንት የጥበብ ምንጮች እነርሱ እኮ ናቸው ያንታቸዋጭ። ያንሳሃል ውዳሴ፣ ያንሳሃል ሙገሳ፣ ባድናቂ አንደበት ሁሌ ብትወሳ፣ የማትሞት ሰው ነበርክ የማትቀበር፣ የግጥሙ ፏፏቴ የቅኔው ባህር።
አዲሱና ሉላ የዛሬው የጥቅምት ወር መጨረሻ መስኮቴ ሲከፈት ይዤ የገባሁት የስመጥሮን ደራሲ ገጣሚ ተርጓሚና ባለቅኔ የዶክተር ከበደ ሚካኤልን ግጥም ነው። የተማረ ሆኖ ዕውቀቱን የማይገልጥ፣ ባለጠጋ ሆኖ ለድሃ የማይሰጥ፣ ድሃ ሆኖ መስራት የሚጠላ ልቡ ሶስት ፍሬ ቢሶች ለምንም አይረቡ ይሏቸዋል። ከበደ ሚካኤል ከአዲስ አበባ 135 ኪሎ ሜትር ርቀት ሰሜን ሸዋ ደብረ ብርሃን ዙሪያ ገርም ገብርኤል አካባቢ መወለዳቸውን ያጫወተኝ የደብረ ብርሃኑ አሜክስ ኤሌክትሮኒክስ ባለቤት አቶ አማረ ፍስሐ ነው። ስለ አቶ ከበደ የተጻፈ መጽሐፍም ሰጥቶኛል። ወንድሙ ነጋሽ መምህር ጋዜጠኛ ነው። ከበደ ሚካኤልን ባጭሩ እንዲህ ይገልጻቸዋል።
ከበደ ሚካኤልን በአካል ያወቅኳቸው አለቃዬ ሽፈራው መንግሻ የዛሬ ዋና አዘጋጅ እስቲ ፈልጋቸው ይህን ሰሙን ተበሳጭተዋል በኃይል ከቤታቸውም መጽሐፍቶቻቸውን ሁሉ አውጥተው አቃጥለዋል ሲለኝ፣ የት ነው ያሉት ስል ቱሪስት ሆቴል ነው አለኝ። ቱሪስት ሆቴል ሲሄድ በ65 ዓመተ ምህረት የወንድማቸው ልጅ አሁን የት እንዳለ አላውቅም ዩኒቨርሲቲ አብረን እንማር ነበርና አንድ ቅዳሜ ቀን ጧት እሳቸው መኪና ይዘው መጥተው እሱን ሊወስዱ ሲሉ ያውልህ አጎቴን አስተዋውቃለኝ። ያኔ ነው መጀመሪያ ያየኋቸው። በመጽሐፍት ማቃቸውን ሰውዬ በአይኔ ኑባ ሳያቸው በጣም ደስ አለኝ። ወጡ ከመኪናው አጭር ካፖርት፣ እንደው ጉርድ የሆነ አጭር ካፖርት ይለብሳሉ። ፊታቸው ሁልጊዜ አንድ አይነት ነው፣ ክብ ነች። ጸጉራቸው የሚያድግ አይደለም፣ እንዲሁ ታች ያለ ነው። አይናቸው ጎዳ ጎዳ ያለ ነው። አየኋቸውና ዝቅ ብዬ ቀኝ ናቸው ጨበጥኳቸው። አንተም ትማራለህ እዚያ? እኔ ትንሽ ከሱ እሻላለሁ ስራ ሰርቼ ነው የገባሁትና አሁ አልኳቸው። በጣም ጥሩ በጣም ጥሩ አሉ። ከዛ ወዲያ አላየኋቸውም። የዛሬ ኢትዮጵያ ተመድቤ ከኢትዮጵያ ሬዲዮ ወደዛ ስራ ነበርና እዛ ከሽፈራው መንግሻ ጋር አብሬ ስራ የእሳቸውን ሁኔታ ስንቶ ነበርና እንዴት ቀበሌዎች ቤታቸውን እንደወሰዱባቸው፣ እቃቸው፣ ምንጣፋቸው፣ መጽሐፍት እንዴት እንደተጎሳቆሉባቸው ያወራኝ ነበር።
ከበደ ሚካኤል በህይወት ዘመናቸው መጨረሻ ላይ ብዙ ተንገላተዋል። ቤት እያላቸው እንደሌላቸው ተወርሶባቸው ከቦታ ቦታ ተንከራተዋል። አንዴ ቱሪስት ሆቴል፣ አንዴ ጣይቱ ሆቴል፣ እንዲህ እንዲህ እያሉ ነው የመጨረሻ ህይወታቸውን የገፉት። ይከብር ነቢይ በሀገሩ፣ ነቢይ በሀገሩ አይከበርም ይላል። መቼም ቢሆን ሳይደግስ አይጣላምና ዶክተር ኃይሌ ወልደ ሚካኤል ከዚህ ዓለም በሞት ተለይተዋል። እንዲሁም ኢንጂነር ታደለ ብጡል ክብረት፣ ሌሎችም ቤተሰቦቻቸውን ጨምረው የከበደ ሚካኤልን ህይወት ለመታደግ ብዙ ጥረት አድርገዋል። ታመው በነበረበት ጊዜ ካጠገባቸው አልተለዩም። ማዕከልም በስማቸው እንዲቋቋም አድርገዋል። እነዚህ ማዕከላት እንዴት ነው የሚሰሩት? በምን ሁኔታ ላይ ነው ያሉት? ወደፊት የምናያቸው ይሆናል። በተለይ ኢንጂነር ታደለ ብጡል ክብረት ውልታና ውይይት የተሰኙ ሁለት መጽሐፍትን በከበደ ሚካኤል ህይወት ዙሪያ ጽፈዋል። ፍቅረ ድንግል በየነ የተባለ ገጣሚ ደግሞ በግጥም ሚዛን ላይ ያም ወጣ ወረደ ከሁሉም ከበደ ከበደ ብሏቸዋል። ድንቅ ነው። ከበደ ሚካኤል መኩሪያ የህይወት ታሪክ መጨረሻ ላይ ካረፉ በኋላ ሲነበብ ህይወቴን በሙሉ አልጋ ላይ ታስሬ ታመሜ ስማቅቅ ስንገላታ ኖሬ ስራዬን ጨርሼ ይኸው ዛሬ ገና እንቅልፌን አግኝቼ ማረፌ ነውና የምትሄዱ በዚህ በመቃብር ቦታ እንዳትቀሰቅሱኝ እለፉ በርጋታ ብለዋል። ከበደ ሚካኤል የዛሬ 19 ዓመት ነው ያረፉት በ1991 ዓመተ ምህረት። ዘንድሮም እንግዲህ ከተወለዱ 101 ዓመት ሆነ። አበቃው።
አድማጮቻችን ተሳተፉ እንላለን። በተለያዩ በቀረቡ ዝግጅቶቻችን ላይ አስተያየቶቻቸውን ያደርሳሉ። ከፊሉ ቀደም ብለው ራዲዮ መጽሔት ተመልሶ ከመምጣቱ በፊት ይደርሱንና ቀድሞ ይተላለፋሉ። ነገር ግን እንደደረሱን እናስታውቅ። ባየር ላይ የዋሉትንም ያልዋሉትንም አድማጮቻችን እናመሰግናለን። አነጋጋሪ በሆኑት ደግሞ እንደ አገር ጉዳይ ባለው ላይ የእናንተ አድማጮቻችን ዝግጅት ነውና አስተያየቶቻችሁን በናፍቆት እንጠብቃለን።
ከሁሉም ያላስተላለፍነው ይኖራልና አድማጮቻችን በዛ ተስፋ ሳይቆርጡ አስተያየት እንዲልኩልን እናበረታታለን። ባቀረብናቸው ዝግጅቶችም ሆነ በሌሎች አነጋጋሪ ጉዳዮች ዙሪያ ሐሳባችሁን ልታደርሱን የፈቀዳችሁ አድማጮች
እናም ድምጻችሁን መልሰን እናሰማ ዘንድ ለተሳትፎ በድጋሚ ተጋብዛችኋል።
ለራዲዮ መጽሔት ስትሉ አሁን ተግታችሁ ጻፉልን፣ ደውሉልን።
የስልክ ቁጥራችንን እናስታውስ፣ 202-205-9942 የውስጥ መስመር 14።
ኢሜይል ደግሞ horn@voanews.com ብላችሁ ትጽፋላችሁ።
ደብዳቤ ዛሬ ቀርቷል። ለሁሉም የደብዳቤው መንገድ ለቀናችሁ አሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የራዲዮ መጽሔት አዘጋጆች
አድራሻ 330 ኢንዲፔንደንስ አቨኒው SW ሳውዝ ዌስት ለማለት ነው፣ ዋሽንግተን ዲሲ 20237 ላኩልን።
አሁን ወደ ማጠናቀቁ ልንሄድ ነው።
ከጀመርነው የጥላሁን ገሰሰ
ውሸት ለማናገር አትሻም ራሴ እለውነት ሞታለሁ አልታሳበነት ውሸት ለመናገር ይሻለኛል ሞት ውሸትንም
አይወድ። የማጠቃለያ ዜና እናነባለን። የዚምባብዌ ገዢ ፓርቲዛኑ ፒኤፍ ፕሬዚደንት ሮበርት ሙጋቤ እስከ ነገሰኛው እኩለ ቀን ባለው ጊዜ ውስጥ ከስልጣን እንዲወርዱ አልበለዚያ ግን ክስ እንደሚመሰረትባቸው በመግለጽ የጊዜ ገደብ ሰጥቷቸዋል። ኳላላምፑር ውስጥ ዛሬ በተካሄደው የእስያ ሀገሮች የክሪኬት ጨዋታ የዋንጫ ማጣሪያ ውድድር አፍጋኒስታን ፓኪስታን እናሸንፋለች። አፍጋኒስታን ስታሸንፍ የመጀመሪያ ጊዜ ነው ተብሏል። በጦርነትና በሁከት በታመሰች ሀገር የደስታ ፍንጥቅ ተደርጎ ታይቷል። የአፍጋኒስታን ቡድን ከተመደበለት 50-248 ዙር አግኝቷል። የፓኪስታኑ ግን ኢላማውን ለመምታት ሲያባርር ከ63-23 ላይ እንዲወጣ ተደርጓል። የአፍጋኒስታን ቡድን በ185 ስፋት ሊያሸንፍ ችሏል። የአፍጋኒስታን ፕሬዚደንት አሽራፍ ጋኒ የክሪኬት ጨዋታን አስመልክቶ ያለን መጻኢ ዕድል ብሩህ መሆኑን ወጣቶቻችን አሳይተዋል ሲሉ በትዊተር ደስታቸውን ገልጸዋል።
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅት እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
ከፕሮግራሙ አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ በእኛ በኩል በዚሁ እንሰናበታለን። ሰላም
ሰላም፣ ደህና ደሩ።
This program has come to you from the Voice of America, Washington.